ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 8 ቀን 2016 ዓመተ ምህረት ነው።
ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ታህሳስ 8 ቀን 1476 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ወቅታዊውን ሁኔታ አስመልክቶ የቀረበ የዜና ትንታኔ እናሰማለን። በማስከተልም የዕለቱን ዜና በመጨረሻም በህይወት አሰፋ በቀረበ ጽሑፍ ክፍል አንድ ፕሮግራማችንን እናጠናቅቃለን። መገነዣዎቹ የቀረቡለት የመቀበሪያው ጉድጓድ የተማሰለት ከቃሪዛው ላይ ሆኖ እያጣጣረ የሚንፈራገጥ የራሱን የገዛ አካላቱ ላይ ጉዳት ከማድረሱ በላይ እጅግ በከፋ ሁኔታ በአገርና በህዝብ ጽኑ መከራ ማድረሱ አይቀሬ ነውና በጥንቃቄ የመደራጀትና በህብረት የመታገል ጥሪ እየቀረበ መሆኑ ታውቋል። ባለፉት ዘመናት በህዝባዊ አመጽ ከፈላጭ ቆራጭነታቸው ኮርቻ የተወገዱበት ሁኔታ ምንም እንኳን በይዘት የተለያየ ቢሆንም ያደረሱት አገራዊ ጉዳት ግን በዚህ ወቅት ከተደቀነው ፋሽስታዊውን የኦሮሞ ማገዛዝ የማስወገድ ተጋድሎ እየተጠናከረና ከቦታ ቦታ እንደቋያ እሳት ህዝባዊ አመጽ እየተዛመተ መሄዱን ተከትሎ አገዛዙ እያደረገው ከሚገኘው የህዝብ ፍጅት በባሰ ሁኔታ ሊያካሂድ ይችላልና በተለያዩ አካባቢ ህዝቡ እየተደራጀ የመከላከል እርምጃ ሊወስድ የግድ ነው ተብሏል። የዘረኛ የኦሮሞ ማገዛዝ ፋሽስታዊ ነው ሲባል ግፉን አረመኔነቱን ለማጉላት የተሰጠው መጠሪያ ሳይሆን የፋሽስታዊ ባህሪን ስለሚያሟላ እንደሆነ የፖለቲካ አዋቂዎች ያስረዳሉ። ከፋሽዝም ባህሪያት አንዱና ዋነኛው አገርን አፍርሶ አዲስ የሚባል አገር መመስረት የሚለው ሲሆን ይህም ኢትዮጵያን አፍርሶ በፍራሿ ላይ አዲስ የኦሮሞ ማገር ለመገንባት እንቅፋት ሊሆኑ ይችላሉ ብለው ያሰባቸውን ከሆነላቸው እነሱ እንደሚሉት ለማጥፋት ካልሆነ ደግሞ አከርካሪ ለመስበር መሆኑ ይነገራል። አማራ ላይ የተከፈተው የዘር ማጥፋት ፍጅት የተለያዩ ሰበቦች ቢሰጡትም በገዛ እንደበታቸው ሳይቀር በድንፋታ እየተናገሩ ያሉት የአማራ ህዝብ ብዛቱን በማደህየት በበሽታ በጦርነት በችጋር መቀነስ ማመናመንና ከኢትዮጵያ ምድረገጽ ማጥፋት በይፋ እየታወቀ ሆኗል። በዲሞክራሲ ስም በመበልጸግ ስም የፖለቲካ ተቃውሞን እርግፍ አድርጎ በመተው መደመር በሚል በእንብርክክ የሚያስገድ አድርባይነት አፈዛ ድንግስ መመሪያ ያልተቀበለ ሁሉ በጠላትነት ተጀመረ። የአንድ ቡድን ፈላጭ ቆራጭነት መንገሱ ያገዛዙ የፋሽስትነት አንዱ ባህሪ መሆኑን በርካቶች ያስረዳሉ። ይህ የኦሮሞ ማዘረኛ አገዛዝ ባለፉት 6 ዓመታት የተጠመደው የሀገሪቱን ጦር የኦሮሞማን ጥቅምና ክብር ከማስጠበቅ በሚል ሰፊ ምልመላን ከማካሄድ አንስቶ የመሳሪያ ግዢዎችን በስፋት እያካሄደ መክረሙ አንዱ የፋሽስትነቱ መገለጫ መሆኑን ሲያስተጋባ ይሰማል። ከዚህ በመነሳት በአማራ ህዝብ ላይ እየተደረገ የሚገኘው የዘር ማጥፋት ዘመቻ አማራን የማጥፋት ጦርነት መሆኑን የሚክድ ቢኖር የፋሽስቱ ቡድን ጨፋሪና ጫፋሪ የሆነ ብቻ መሆኑን ብዙዎች ይመሰክራሉ። በአማራ ላይ የተከፈተውን የዘር ማጥፋት ጦርነት ለመቋቋም ለመመከተن የአማራን ክብር ለማስከበር በአርበኞቹ ፋኖች እየተካሄደ የሚገኘው ተጋድሎ ያገዛዙን የእድሜ ገመድ ቀን ተቀን ያሳጠረው መሆኑ እየታየ ነው የሚለው አስተያየት እየተጠናከረ መጥቷል። ባሳለፍነው ሳምንት በበርካታ አውደ ግንባሮች አርበኞቹ ፋኖች የፋሽስቱ ዘረኛ አገዛዝ ጦርን እየረፈረፉትና ምርኮኛም በገፍ እያስገቡ በመሆናቸው አገዛዙ በድሮን በታንክና በሌሎች ለጅምላ ግድያ የሚውሉ መሳሪያዎችን በስራ ላይ በመዋል አረጋውያን ሴቶች እና ህፃናትን እየጨፈጨፈ እንደሚገኝ በስፋት ይነገራል። ዘረኛው አገዛዝ በዚህ የበቀደር ምጃው ቤቶችን ማውደሙ ከብቶችን መግደሉ አብያተ ክርስቲያናትን በላሊበላ ቤተ ጊዮርጊስን እንዲሁም አምባሰል ያገዛዙ በደረሰበት ሽንፈት ታሪካዊቷ የግሸን ማርያምን ቤተ ክርስቲያን በከባድ መሳሪያ በመደብደባቸው በበርካታ ሶሻል ሚዲያዎች መጋለጣቸው ታውቋል። በአገዛዙ በተገዙ ቅጥር ነፍሰ ገዳዮች በታሪክ ጠገቧ በጎንደር ከተማ የከበሩ የኔታዎች በተከታታይ እየተገደሉ መሆናቸው አገዛዙ ህዝብ ለማሸበርና ለማሸማቀቅ ካሉት የመጨረሻ አማራጮች አንዱ ሊሆን እንደሚችል በርካቶች ይናገራሉ። አማራ ፋኖች የአርበኝነት ተጋድሎ በመላው አገሪቱ ድጋፍን ብቻ ሳይሆን ከብሪታም እየተቸረው በመሆኑ በቅርቡ አገዛዙ ላወጣው የውትድርና የመልመላ ጥሪ ምንም ተመስጋቢ በማጣቱ ወጣቶችን እያፈሰ ያለበትን ከመደናገጥ የመጣ ነው የሚለውን በርካቶች የሚስማሙበት መሆኑ ታውቋል። ባሳለፍነው ሳምንት እንዲካሄድ ተጠርቶ የነበረው ሰልፍ በአገዛዙ መመሪያ ስጭነት መጠራቱ በስፋት ስለተጋለጠና በሰልፉም ተሳታፊ ሊገኝ እንደማይችል ሲታወቅ የሰልፉ መሰረዝና አስተባባሪ ተብዮች መቀፍደዳቸው ሚስጥሩ አንድ ሰልፉን በሚገባ ማደራጀት ባለመቻላቸው ሁለተኛው ደግሞ አገዛዙ ከሰልፉ ጀርባ ለመኖሩ የተጋለጠውን ለማስተባበል እንዲረዳ መሆኑ ታውቋል። ማንኛውም ፈላጭ ቆራጭ አገዛዝ ከየትኛውም ማቅጣጫ የሚሰነዘር ማንኛውንም ትችት እንደማይቀበልና አብዮት የገዛ ራሷን ልጆች ተባዳለች የሚውለውንም ተከባራዊ እያደረገ መሆኑን የራሱን ከፍተኛ ካድሬዎችና ፍርፋሪ ለቃሚ የሆኑ ተለጣፊ ቡድኖችንም ማስደንገጡን መረዳት ተችሏል። በዚህ ወቅት የፋሽስታዊ ዘረኛ አገዛዝ ሀገሪቱን በብድር እዳ ዘፍቆ ህዝብን በኑሮ ውድነት እያሰቃየ የአማራ ህዝብን የኢኮኖሚ እንቅስቃሴ ያሽመድምዶ በአንድ ወቅት ኢንዱስትሪ መንደሮች እየተባለ እንዳልተደለቀ ሁሉ ዛሬ አብዛኛዎቹ ፋብሪካዎች ሰራተኞቻቸውን ያሰናበቱ መዝጋታቸውን ከተለያዩ አቅጣጫዎች እየወጡ ከሚገኙ መረጃዎች መገንዘብ ተችሏል። ፋሽስታዊ አገዛዝ በዚህ ወቅት ሙሉ በሙሉ ከአንድ ቡድን አምባገነንነት ወደ አንድ ግለሰብ አምባገነንነት መዝቀጡ የአደባባይ ጉዳይ ከሆነ ሰንብቷል የሚለውን በርካቶች ይስማሙበታል። አንድ አገዛዝ ጦርነትን በዱቤ በሚገዙ መሳሪያዎችና በሰራዊቱ ብዛት በስልጣን ለመሰንበቻነት ለመጠቀም ከወሰነ የእንዲመሰሉ አገዛዝ የፍጻሜ ምዕራፉን በገዛጁ መክፈቱን የፖለቲካ አውቀዎች ሲያስረዱ ተደምጧል። አገዛዙ መቃብሩ የተማሰ ለጡ የራሰ ሲሆን እያደረገ የሚገኘው የቃሪዛ መንፈራገጥ የሚያስከትለው ጉዳት ከፉኛና እጅግ ዘግናይ ሊሆን እንደሚችል ሊታወቅ ይገባል ተብሏል። ለከሰት የሚችለውን አፈናና ፍጅት ለመቋቋም በመላው አገሪቱ ህዝቡ ሊደረጅና የመከላከል ስልቶችን ሊነፍ ይገባል እየተባለ ነው። ፍቅር አለ መስላንቺ ኢትዮጵያ ፍቅር አለ መስላንቺ ኢትዮጵያ ባንቺ አሁን ወደ ዜናው።
ሰላም ተናስተን እንደማናችኋል የሰዓት ዜናና ሰማን በቅድሚያ ማጠጥሮችን ከባረሮ ዳ አዲስ ወደ አራት ዘመቻ ሙሉ ሬሽን ጭኖ ሲንቀሳቀስ ነበር። የአገዛዙ አየር ወለድ ኮማንዶ ከማባ ላይ በጠጉ በላይ ሻለቃ ፋኖ አርሶች ተገቢ አቀባበል ተደረገለት ሞትና ቁስለኛ ሆኗል። ዛይባ ኪዳነም ብረት በዛሬው በሰሜን ጎንደር በዚሁ ኤቫኪራን አካባቢ በተደረገ ውጊያ በፋኖቻችን የተፈጸመ አስገራሚ ጀብድ ያገዛዙን ኦነግ መከላከያ ሙትና ቁስለኛ አድርጓል። በዳንግላ አካባቢ በዛሬው ዕለት ያገዛዙ ዘውድ ጠባቂ ኦነግ መከላከያና በአማራ ህዝብ ልጆች ፋኖች ውጊያ ሲካሄድ ቆይቷል። ውጊያ የተጀመረ ከትናንት ጀምሮ ቢሆንም ስለ አስጨራሽና የመጨረሻ የተባለለትን በርካታም ብዙ የህይወት መስዋዕትነት የሚጠይቀውን ትግል ሲያደርጉ ቆይቷል። ጥላት በሰላማዊ ሰዎች ላይ ጥቃት ፈጽሟል፣ በርካታህን አውድሟል። አሁንም እየተካሄደ ባለው ውጊያ ጥላት በክንድ ነበልባሉ ፋኖ ትልቅ ኪሳራ የደረሰበት እንደሆነም ከቦታው ለማረጋገጥ ችለናል። በደቡብ ጎንደር ደራ ወረዳ አፋርታና አስቲ ወረዳዎች ከትላንት ጀምሮ በኦነግ መከላከያ በክንድ ነበልባሉ ፋኖ መካከል ውጊያ ተካሄደ ቢሆንም ክንድ ነበልባሉ ፋኖ እውነትን ስለያዘ አጠገቡ ሊደርስ የሚችል ኃይል አልተገኘም። የትላንት ጦር በፋኖ አናብስቶች እንደ ቅጠል እየረገፈ ነው። በዛሬው ዕለት በአስቲ ወረዳ ያለው ቅዱስ ሚካኤል ቤተክርስቲያን ላይ ከባድ መሳሪያዎችን በማጥመድ ሰፍሮ የነበረው ኦነግ የኦነግ መከላከያ ወደ ቤተክርስቲያን ላይ ይሄዱ የነበሩ ንጹሐንን በዲሽቃ ደብድቧል። ይህን አውሬ ስብስብ ዋጋውን ለመስጠት በፋኖች እየፈጸመ ያለው ጀብዱ አስገራሚ እንደሆነም ከቦታው ያሉ ምንጮቻችን አድርሰውናል። ዜናውን በዝርዝር እናሰማለን። አገዛዙ በርካታ ስህተቶችን ፈጽሟል። በይበልጥ ግን ከሰሞኑ የተፈጸሙ ሁለት ወንጀሎች በህብረተሰቡ መካከል ሲንሸራሸር ውሏል። በባህር ዳር ከተማ በቻይና መንግስት ፈንድ በሚደረግ ፕሮጀክት ውስጥ የሚሰሩ በርካታ ቻይናውያን ሰራተኞች በብልጽግና ኃይል እንደታገቱ የድርጅቱ ኃላፊ ለሌሎች ሰራተኞች ከጻፈው የጥንቃቄ መልእክት ለማረጋገጥ ችለናል። ምን ያክል ሰዎች በአገዛዙ ኃይል እንደታገቱና ለምን ዓላማ የሚለው ከግምት ውጭ እስካሁን ማረጋገጥ አልተቻለም። በቡሬ ከተማ ሐሙስ ለአርባ ጥያ አገዛዙ ኃይሎች መስጊድ ውስጥ ገብተው ጸሎት ደዋ ያደረጉ የነበሩ የእምነት አባቶችን ገንዘብ አምጡ በማለት በፎቶ በርካታ በተለይ ሸህ ዑመር አባቱ የተባሉትን የእምነት አባትና ነጋዴን መግደላቸው የሚታወስ ነው። ይህ ድርጊት ከተፈጸመ ውስጥ አንዱ በፋኖቻችን በቁጥር ስር ሲሆን፣ አራቶቹ ግን አገዛዙ በካምፕነት እየተጠቀመበት ካለው የቡሬ ኢንዱስትሪ ፓርክ ውስጥ ገብተዋል። የቡሬ ሙስሊም ማህበረሰብ በነጭ የፋኖ ፋይናንስ ይደግፋሉ፣ የተገደሉት አባትም ነጋዴ ናቸው የሚል እምነት በአገዛዙ ስለተያዘ አሁንም አገዛዙ ኢላማ አድርጎ የለያቸው የሙስሊም ባለሀብቶች እንዳሉና ይህን ለፖለቲካ ፍጆታ የመጠቀም እቅድ እንዳለው የውስጥ ምንጮቻችን ጠቁመዋል። ዛሬ ትሪሊ ወረዳ በፋኖ ቁጥጥር ስር መዋሏ ተሰማ። በትላንትናው ዕለት ማለትም ታህሳስ 7 2016 ዓ.ም ከትሪሊ ወረዳ ወጥቶ ወደ ሰከላ ወረዳ ለመግባት በመንገድ ላይ እያለ አሸፋ መገንጠያ ላይ በጥይት ረታ ፋኖዎች መመታቱ ተገልጿል። መከላከያ 15 የፊት አብሬዎችን በመምታት ድሉን የጀመረው የትሪሊ ጀግና ፋኖ ሙሉን መከላከያ ከትሪሊ ወጥቶ አሸፋ ላይ ፋኖን ይገጥምም የፋኖ ጉልበት ስላልተቻለ ወደ ያቅጣጫው በጫካ ተበትኖ ማደሩ ተረጋግጧል። የወንበሬው ቡድን መከላከያ ተብዬ በዛሬው ዕለት ማለትም 18 በሶስት ካሶኒ የጭነት መኪና በሽራይ የተጠቀለለ ሬሳን መሰብሰቡ ታውቋል። የቺሊ አናብስቶች መከላከያ ካምፕ አድርጎት በነበሩ የቺሊ ወረዳ አትሊክስ መንደር በመግባት የመከላከያ የትጥቅ ልብስ ጫማዎችን ጨምሮ ማህበረሰቡና የተለያዩ እስረኞችን ከአንድ ኩንታል በላይ ስልክ እንዲሁም ጥይትና የተለያዩ ተተኳሾች በመማረክ ወደ ግሉ አዝሯል። የቺሊ ወረዳ ከተማም በፋኖ ቁጥጥር ስር ውላለች። የሰከላ፣ የሳትሚያ፣ ዳንጃ፣ የአዲስ ቅዳም፣ የይሁዲት፣ የሽንዲ፣ የቡሬና ሌሎች አቅራቢያ ፋኖች ለማገዝ እንደተንቀሳቀሱም ለማወቅ ችለናል። ሽንፈቱን ማመን ያቃተው የኦሮሞ ብልጽግና አገዛዝ ተላላኪ ቡድን ማህበረሰቡና ህጻናትን በጭካኔ እየገደለ ሲሆን ከባድ መሳሪያ ወደ ሰብልና ወደ ገጠር ቤቶች እየጣለ እንደሆነም ታውቋል። በደጀን ወረዳ ስር የምትገኘው ጉቤያ ከተማ ላይ ከነጋቱ ጀምሮ ከባድ ውጊያ ሲደረግ መዋሉ ታወቀ። ጉቤያ ከተማ ከሁለት ወር በፊት የገባ የብርሃኑ ዙላ ሰው በላ ቡድን በክንደ ነበልባሉ ፋኖ የቀጡ ቅጣት ተቀጥሮ ሙትና ቁስለኛ የሆነ ሲሆን ከሞ የተረፈው የገዳዩ ቡድን አባል እጅ አውጭኝ ብሎ ፈርጥቶ ወጥቷል። በውጊያው ነበልባሉ ፋኖ ከቀላል እስከ ቡድን መሳሪያ ድረስ በእጅ አስገብቷል። የጀራ እስከተጠናከረበት ሰዓት ድረስ ውጊያው የቀጠለ ሲሆን የገዳዩ ቡድን ተጨማሪ ከቆይ ከቢቸና ከሴከ አካባቢ ተለቃቅሞ ወደ ጉቤያ ከተማ ለመግባት ጥረት እያደረገ እንደሆነም ታውቋል። በተመሳሳይ ዜና በሐው በደጀን ወረዳ ስር በምትገኘው ቀበሌ ውስጥ ከፍተኛ ውጊያ የተደረገ ሲሆን በአካባቢ ያለ የፋኖ አካል ድጋፍ እንዲደረግለት ጥሪ አቅርበዋል። በአማራ ክልል ያሉ ኮራት ተቃዋሚዎች መወገዝ እንዳለባቸው አግደም በማፈስ ለሚያመልከው አጋንንት ግብር የሚገፈረው ሰይጣናዊ ቆንደ ግልጽና አንድ በኩል አማራን እየጨፈጨፈ በሌላ በኩል ቀሚስና ቆብ የለበሱ ካድሮችን በሽንግልና ስርዓት ወደ ፋኖች በመላክ ንሻገር በማለት የአባቱ የወያኔን ስልት ለመጠቀም የሞከረ ነው። የዳኞች ሽማግሌ ነኝ ባይ ተፈፍ ታፍቲም ብሎ በሚዲያ ይወጣ የሚታረደውን ህዝብ ሰላም እየሰበከ ይገኛል። እስ በሚሉ ሁኔታ በሁሉም አካባቢዎች ለሰላም ሰራዊቶችና ሽማግሌ ካድሮች በአማራ ፋኖ ሲመጣቸው መልስ አንድ ነው። ስልጣን ፕራይቭ የሉና ስግል ላይ ነው። እኛን ለተጨማሪ እርድ ለማቅረብ ብላችሁ ካራጆቻችን ጋር ተታሸማግሉናት ሞክሩ ትግላችን ይከተላል ዞር ብሎ የሚል ነው። በሽምግልና የአማራ ትግል ላይ ውሃ መቸለስከው ያኔ ግን ጀምሮ የተደረገ የጥላት ስልት ዛሬም በፍጹም አይሰራም። ይህ የአማራ ትውልድ ለጥላት ይሉኝታ የሌለው ማንም የማይታለል እሳት የሆነ ትውልድ መሆኑ ግልጽ ነው። አገዛዙን አሸማጋይና ሰላም ሰባኪ ካድሬ ራስ ብሎ ወተመጣበት ከመመለስ ፋሻገር ያማራል ለምን የመንግስት አድሮች ማውገዝና ማግለል እንዳለበት ተከለለ ያለ ለመላው አማራ መልካራልፏል። በአማራ ደም የምትቀልዱ አባቶች ተራፉ በማለት አይይዘውም በረከት ያለ መልክቶች ተላልፏል። ያገር ሽማግሌ የማነሳ አባቶች ከሆነት ጋር ቆመው ይልቅ ወዳጆ መርጦ ያማራል ለአመታት በእምነት ሽፋን የተደበደቡና ተንገላት ስኖራቸዋል። ይህ ትውልድ እየተዋደቀ ያለ አማራ በመሆኑ የደረሰበት ካለ የዘር ጭፍጨፋ፣ የጅምላ ግድያ፣ የመፈናቀል፣ የህፃናት መጥፋት መከራዎችን ቀልብሶ የተስተካከለ ስርዓተ መንግስት መገንባት ላይና ለቀጣይ ትውልድ የተሻለ ጊዜ ማምጣት በጀመረበት በዚህ ሰዓት በርካታ ቀሚስ ለባሽ ቢታስተያን ማለትም ለምድ የለበሱ ቀበሮች በመካከል እየገቡ ስለሆነ እነዚህን ፈራዝ ብርኖች ካገዛዙ ለይቶ ባለማየት ማስወገድ እንደሚገባና የማያዳግም እርምጃም መውሰድ ለነገ የማያባል ተግባር መሆኑን ታውቋል። የድል ዜና በሸዋ በረከት ወረዳ አካባቢ ተሰማ። የበረት ፋኖች ዛሬ ከኢንፋንትሪ ሰዓት ላይ የገረ ሰራዊት ወዳለበት ምሽግ በማቅናት የደፈጣ ጥቃት በመክፈት በ06 ቀበሌ ኳስ ሜዳ ነባሪና ከከተማው መግቢያ ላይ ተሳሳይ ሰዓት ተሰናው ኦፕሬሽን ሙሉ በሙሉ የሚሰራውን ባንዳ አዝብተው ኦፕሬሽን መሳሪያ ተኳሽ ማርከው የሸዋ ጭፍራ እየጨፈሩ ወደ መጡበት የቻግኒ ሙስሊሞች የአምሳለር ኦነጉን መሪ ከስሙሉ ሰብረው አባረሩ። ይህ እንግዳ ዳኛው ያገዛዙ ያው ይዞን አስተዳደር ሌሎች ሁለት የሮማ ምሰብ ምድሪቶች ምን እንደነበሩበት ታውቋል። እናቶቹ ሁለቱን አስተንታቁት እነዚህ ሸንጎ ዳጎ ሸንጎ በሚባል የሚጠሩት አገው ሸኒዎች ታዲያ ሰሞኑን በቻግኒ ከተማ ያሉ ሙስሊሞች ሰብስበው የፋኖ አላማ አዳዊ እምነት ለመገንባት ነው፣ አገሩን ኦርቶዶክስ ብቻ ለማድረግ አስቦ ያለመ ነው ታዲያ ያለ መስበክ ሲያመር ተሳሎቹና የተማሩት የቻግኒ ሙስሊሞች ግን እንደሚል ጥያቄ አቀረቡ። ፋኖ አዳይ ከሆነና ለኦርቶዶክስ እምነት ለማስፋፋት ከሆነ እየታገለ ያለው የአገው ብሔር ከ95% በላይ የኦርቶዶክስ እምነት ተከታዮች ናቸውና ለምን የፋኖ ሐሳብን ተቃወማላችሁ? ይሄን የመድረክ መሪው መልስ አጥሮት ወጥቷል። ወጣቶች እንዲህ ሲሉ ቀጠሉ። ከዚህ በኋላ ፋኖ ያንደ የማኖት አቀንቃኝ አዳዊ እምነት ደንብ የሚል ከፋፋይ ሐሳብ በእኛ ዘንድ ቦታ የለውም። እኛ ማራዎች እኛ ገዎች ለዘመናት በሃይማኖት እኩልነት ተቻችለን የኖርን ያንን አንድ ህዝብ ነን እንጂ አገው አማራ ነው አማራም አገው ነው ብለው ሲመልሱበት በብስጭት የማይሆን አስቀምጦ አዳራሹን ለቆ መውጣቱን ተያይዞታል። ኦነግ ብልጽግና በተለያዩ ሀገሪቱ ክፍሎች አማራዎችን ማሰርታት ለማስቀጣት ስራውን ቀጥሏል። ሁሉም አማራ ሲታቀል ብሏል። በግልገል በለስ ብቻ ጉርጉዝ በተከል ብሏል። ግልገል በለስ ፓዊ ወረዳ እና አካባቢ የሚገኝ አማራ ተወላጆች ትጥቅ የማስፈታት ስራ ተጀምሯል። ምናልባት ይህ እንደ ከዚህ ቀደሙ ሆን ተብሎ አማራ ተወላጆች ላይ ጭፍጨፋ ለመፈጸም መዘጋጀት እንደመሞከር ስለሆነ ማንም ትጥቅ እንዳይፈታ ራሱንና ወገኑን እንዲከላከል ከወዲሁ ለትግል እንዳዘጋጅ ከምታችን ጠበት መልእክት ተላልፈዋል። ሆነግ ብልጽግና በወልቂጤ በሐዋሳ ከተሞች ፋኖ ናችሁ እያሉ አማራዎችን እያሰሩ መሆኑ ተገለጸ። አራዊቶች እስካሁን ድረስ የአማራ መከታ በየቦታው ይቀጥላል እንደቀጠለም ነው። ሁሉም አካባቢ ብልጽግና አማራዎች እናንተም ጋር ስለሚደርስ መታሽ ጠብቁ፣ ትግሉን ተቀላቀሉ ተብሏል። ይህ በእንዲህ እንዳለ ከ28 በላይ ተሳፋሪዎች ጭኖ ከአዲስ አበባ ተነስቶ መዳረሻውን ደጀን ሎማሌ በማድረግ ጉዞ ላይ የተነበረ የህዝብ ትራንስፖርት ሰጪ ኮስተር መኪና ቱሉሚልክ የምትባል ቦታ ላይ መኪናውን ባለንብረቶች ጌታቸው ሌዮን ጨምሮ ሌሎች 24 ሰዎች መገደላቸውን የደረሰ መረጃ ያስረዳል። ከተሳፋሪዎች መካከልም በሕይወት የተረፉት 3 ሰዎች ብቻ እንደሆኑ የመረጃ ምንጮቻችን አክለዋል። በእለቱ የነበረ ዜና ይመስላል። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋራ መልካም ቆይታ።
ሰነፍና ዋንጫ ሰነፍና ዋንጫ ከወደ አፉ ከተባለ ቆይቷል። ዜጎች የወያኔ መከራ አስመረሯቸው ደግ ቀን መጣ ሊሉ ጓብተው ተሞኙለት እንጂ ኮሎኔሉ ገና ለስልጣን ሲበቃ የጀመረው ልፈፋ በበቂ ያጋልጠው የሚችል ነበር። ጥራዝነጠቅነቱን፣ ግብዝነቱን፣ ዋሸነቱን፣ ዘረኝነቱን ሁሉን ጊዜ ሳይቆይ አጋልጦ ነበር። እንደምነግስ የእናቴ ትንግርት አለ ሲል፣ አሻጋሪው እኔ ነኝ ሲል፣ ጭፍሮቹን የኦነግን ቡትቷ ሲዞ ሲሰበስብ፣ ያጠፋን እኛንን ብሎ በራሱ ቃል ሲፎግር፣ ተራማጆች በቸናሸ ተጣልተው ተጋደሉ ብሎ ሲቀባጥር፣ ሁሉም ኃይሎች አምነውብኝ በስሬ ተሰልፈዋል፣ ሁሉንም የፖለቲካ እስረኞች ለቀናል ሲል፣ ቡራዩን አልሰማሁም አላየሁም አልነበርኩም ሲል፣ ከአረቦችና ሻዕቢያ ያደረገውን ስምምነት ከህዝብ ሲደብቅ፣ ወዘተ ወዘተ። በበቂ አዝማሚያዬ ያው ወያኔ በቃኘኝ መሰረት ሆነ። ስራ አስፈጻሚዎቹ እነ ጎይቶም ብርሃኔ ሞንጆሪኖ ሳይሆኑ እነ ጋቢሳ ሽመልስ አብዲሳ አዳነች አበቤ ሆነዋል ብሎ በተጨባጭ ሲያሳይ፣ ለውጥ አለ የምትሉ ተሞኙልኝ ብሎ ሲደርቅ፣ ወያኔ ወልቃይት ጠገዴን ላፍ እንዳደረገው ሁሉ ብዙም ሳይቆይ ሸዋን አዲስ አበባንም ሸንሽኖ ኦሮሚያ ሊል ሲል ሲነሳ፣ በየትምህርት ቤቱ የኦነግ ባንዲራ ስቀሉ፣ ዘረኛ መዝሙርንም ዘምሩ፣ በግድ ቋንቋዬን ተማሩ ተናገሩ ብሎ መገናኛ ቋንቋን የልዩነት እምብርት ሲያደርግ፣ ከጊዜ ወደ ጊዜ አማራውን አፋሩን አገር ወዳዱን ነጥሎና በማንነቱ ሲያርድ ሲፈጅስ ምን እያለ ኖሯል? ይውጣላችሁ ብሎ አሁንም ፋኖን ራሱን የአማራ ሸኔ በሚል ከራሱ የኦነግ አውሬና ነፍሰ ገዳይ ቡድን ጋር ሊያመሳስለው ሊወነጅለውም ተነሳ። ይብላኝላቸው ይህንን ዘረኛ ኮሎኔል ጸንተው በመደገፍ ሲረክሱና ሲቆሽሹ ለቆዩት ምድረ አዴፓዎችና መሰል ጉዶች። ጨረቃ ብትደምቅ አትሞቅ ነውና ወያኔ ምን ያህል የሰላም ሰነድ ቢፈራረም ከአገር አጥፊ መርሁና እምነቱ መቼም ፈቅ የሚል አይሆንም። ወልቃይት ጠገዴን ራያን ወዘተ የትግራይ መሬት ብለው ሊመልሱለት የተነሱት ምዕራባውያን ሙሉ ድጋፍ እየሰጡት ናቸው። በእርዳታ ስም እንደ 83ቱ ዓመተ ምህረት ሊያደረጁትም በሁሉም መስክ እየተንቀሳቀሱ ነው። ወያኔም ከሱዳንም ከውጭም አገሮች መልብሎ እያስገባ እያሰለጠነ እያስታጠቀ ነው። በዚህ መሃል ትጥቅ ሊፈታ ነው የሚል መደለያ ይሰራጫል። ሕዝብን እኮ ባያሌው ንቀውታል። ወያኔ ህዝብ በጀመረው ትግል በኃይል ሳይወገድ በግድ ተጥከፈቶ ትቢያ ሳይገባ በውዴታ ፍልጣን ለቆ ለህዝብ ፍላጎት ተገስቶ ሰላምና ደህንነት የህዝብ ይሆናል ማለት ዘበት ነው። በያባ በኩል ወያኔ ነጻ ትግራይን መሰረታለሁ አማራ ጣላቴ ጣላታችን ነው ብሎ በመራ ግብሩ አስቀምጦ ብቅ ካለ ጀምሮ ሳይወላውል ይህን ከይሲ ቡድን ሲታገለው ቆይቷል። አንዳንድ ጥራዝነጠቆችን የደርግ ቱልቱላዎች አገር ሊያስገነጥል በሚል ወሬ ወለደ ወናፋቸውን ቢያናፍሱም ገንጣዮችና ጠባቦችን አምሮ የታገለው ይህ ብቸኛ ድርጅት በኮሎኔሉም ኢትዮጵያዊነት ሆነ በወያኔም አደርገዥነት ተታሎ ሲደናገር አልተገኘም። ከወያኔ ወይም ከጠባቦችና ሻቢያ ጋር ያልተነካኩ ጥቂቶች ናቸው። ዛሬ አንዳንድ የዋሆች ሻቢያ የኢትዮጵያ ወዳጅ ነው እስከማለት ደርሰው ሳያፍሩም ይህንኑ ሲሉም ተደምጠዋል። ሻቢያ የገዥዎች ወይም ኃይሎች ወዳጅ መስሎ ሊሰለፍ ይችላል እንጂ እንደ ድርጅት የቆመበትና የባጀበት መርህ ጸረ ኢትዮጵያነት ነው። የመለያው ከተለየው ሻቢያነቱም ይተናል። ብሔራዊ ጥቅሙን ስለሚያስቀድም አጋርነትና ጠላትነትን መማር የሚለውን ሲመልስ ልዩ ልዩ አቋም ይኖረዋል እንጂ በመሰረታዊ ጸረ ኢትዮጵያነት ምንም ለውጥ የለውም። ሻቢያ ከወያኔ ጋር ተቃቅሯልና ጽኑ ወዳጃችን ነው ብለው የሚደመድሙ ይታደላሉ። ሊጠቀምባቸው እንደሚጥረው ሁሉ ነቅተው ሊጠቀሙበት እንጂ ዘላቂ ወዳጅነት የሚል ሊኖር አይችልም። ለአፍሪካ በሰፊውን ለአፍሪካ ቀንድ ችግሮች አይነታው መፍትሄ የአገሮች መጣመርና ጉልበታቸውን ማፈርጠም ነው። ለየብቻ ኢምፔሪያሊዝምን ሊቋቋሙ አይችሉም። የአፍሪካ ሀገሮችን ሊከፋፍሉና ሊገነጣጥሉ የሚፈልጉት ክፍሎች ይድርጊት አገሮቹን ስለሚያዳክምላቸው ነው። ስለዚህም አንድነትን በተቻለው ቅርጽና ይዘት አጠንክሮ ተቀናጅቶ መገኘት እንጂ መሰነጣጠቁ አያዋጣም አይጠቅምም። ሻቢያ ኢትዮጵያን ሊያስጎነብስ ሊበዘብዝ እንጂ ሊጣመር በዲሞክራሲ ሊተሳሰር ምንም ፍላጎት የለውም። የሻቢያ ተቃዋሚ ነን የሚሉትም በብሔረተኝነታቸው ምንም የተለዩ አይደሉም። ለዚህም ነው ከጸረ ወያኔ ኢትዮጵያዊ ኃይሎች ጋር መተባበር የተሳናቸው። የነጻነታችን ዋስትና የኢትዮጵያ መዳከም ወይም መስነን ነው እስካሉ ድረስ ሰልፋቸው ጸረ ኢትዮጵያ ሆኖ ይቀጥላል። ሻቢያ ጸረ ወያኔ ኃይሎችን ሳይሆን የአካባቢውን ጸረ ኢትዮጵያ ኃይሎች አቅፎ ደግፎ አስታጥቆ አሰማርቶ የቆየው ኢትዮጵያን አሳልፈው የሰጡትን ኢምንቶች ሳይቀር በመሬቱ ሲሰበስብና ሲረዳ እና ያፓ ጋር ሊዛመድም ያልጣረው በምንም ስሌት ጸረ ኢትዮጵያ አቋምና ፍላጎቱን ባውንታ እንደማይቀበሉት በማወቁ ነው። ይህም የያፓን መሰረታዊና ዘላቂ ችግር የሚገልጽ ይሆናል። የቅርብ የሩቅም አረብ ኃይሎች ፈረንጅ ባዕዳን ተስፋፊ ሶማሊያ ወዘተ ከድርጅቱ በጠላትነት የተሰለፉት ድርጅቱ ዘዴ ጎርሎት ሳይሆን የኢትዮጵያን ጥቅም አሳልፎ ሰጥቶ ተገዢ ባለመሆኑ ነው። ቢሆንም ኖሮ ሁሉም አይሎ በነበረበት ጊዜ ሆነ ዛሬም ወዳጃችን ብለው ባቀፉት ነበር። ድርጅቱ ግን የቆመው ለኢትዮጵያ እንጂ ለርሱ ጥቅም መደርጀትና ስልጣን ባለመሆኑ ራሱንም አገሩንም አልሸጠ። ወያኔም ኦነግም ሸኔም ግንቦቴዎችም አፍ ሞልተው ይህን ሊሉ አልቻሉም አይችሉም። ካዲነታቸውን ያገር ጥቅም አሳልፈው መሸጣቸውን ሊክዱ አይችሉም። ሸኔ የኦነግ የተበላ ቀሽም ዘዴ ነው። እናንተ ብረታንሱ ጫካ ገቡ፣ እኛ ደግሞ ህጋዊ ነን ብለን በይፋ እንደ ሰላማዊ እንሰለፍ። የቻሉበት እንደ አየርላንዱ ሽንፌንና የደቡብ አሜሪካ ኮሙኒስት ፓርቲዎች ለቀና ግባቸው መገልገያ አድርገውታል። ኦነግ ሳይውል ሳያድር ሸኔም እሱም አንድ መሆናቸውን አሳይቶ ሸኔን እነለማ መገርሳ አስታጥቀው አገዛዙና ሸኔ የአንድ ሳንቲም ሁለት ገጽታ መሆናቸው ተጋልጦ እርቃኑን ወጥቶ እያለ ፋኖን ሸኔ ብሎ መወንጀል ኮሎኔሉን የወራዳ ወራዳ ቀጣፊና ባለጌም ያስብለዋል። ዋናው ግን ፋኖና አገር ወዳዶችን ሊያጠፋ ከባዕዳን ከወያኔም ጋር ተባብሮ መሆኑን መቀጠሉን ያጋልጠዋል። ውድቀት ለዘረኞች አገዛዝና መንጋ። የሐቀኛ አገር ወዳዶችንና ፋኖዎችን ትግል እንርዳ። አገር እንደ ዘበት ታሪክ እንደ ኩበት ከፍተኛውን የስልጣን ርካብ የተቆናጠጡት ባለጊዜዎች ሁሉ በጄ ካሉ ወዲህ ሁሉ በደጃቸው ሆኖላቸዋል። ትላንት አሻግረው ያዩ ሲጎመጁበት የነበረውንም ሰብስበው ለመያዛቸው ከመናየው ነገር ሁሉ መገንዘብ እንችላለን። ሀብት በሀብት ሆነው ልባቸው በደደደነ ማግስት ማሰቢያቸውን ዘግተው ጡንቻቸውን መተማመን ጀምረዋል። በተራራ ፀሐይ ሀብት እየመዘበሩ ሌሊቱን ደግሞ ህዝብ ሲጨፈጨፉ ማደራዎቻቸውንም ጭምር ማልደን እየተረዳነው አለን። ሁሉ በጄ ማለት እንግዲህ እንዲህ ከሆነ ሁሉ በደጄ ማለት ደግሞ ይህንኑ ይመስላል። ግንጥና ባብ ይታያል ካብለካብ እንዲሉ ባቡ አብይ አህመድና የወያኔ ግንጦች የገዳይና የሟች ገጸ ባህሪያትን ተላብሰው ህዝብ የጨረሱበትን ተውኔት በሚገባ ተመልክተናል። ፍጻሜ የሌለውን ግፍ የተከናነቡት እነኚህ የዘመኑ የተንኮል ድርጊቶች ህዝብን አደናግረው እርስ በርሱ እንዲጫረስ ካደረጉ በኋላ የእርቅ ጽዋቸውን አንስተዋል። ጉድ ሳይሰማ መስከረም አይጠባ እንደሚባለው የራሱን አገር ችግር ሳይፈታ እድሜ ጠግቦ ከስልጣን የወረደውን አዛውንት የመሃል ዳኛ አድርገው ሲነታረኩ ከከረሙ በኋላ ለፍርድ መቅረብ የሚገባቸው ወንጀለኞች ለእርቅ ሲቀርቡ ለማየት ተገደናል። ኦባሳንጆን ለይስሙላ የሰየሙት ነጮቹም ፈትለው የገመዷትን የተንኮል ድርና ማግ ጥበቡን አሳምረው ራቆት የቀረውን ጠቅላይ ሚኒስትር ሐፍረት ለማልበስ በቅተዋል። ይህ ብቻም አይደለም። ወደ ሞት አፋፍ ሂዶ በጣር ላይ የነበረውን ወያኔን አፈር ልሶ እንዲነሳ አድርገዋል። እዚህ ላይ ልብ ሊባልልኝ የምፈልገው ነገር ቢኖር አሜሪካኖቹም ሆኑ አውሮፓዎቹ እነኚህን ግንጥና ባቦች ለማናከስ የፈለጉበት ዋናው ምክንያት የህወሓትና የብልጽግና ጉዳይ አስጨንቋቸው እንዳልሆነ ብዙዎች ይስማማሉ። እርዳታን ጨምሮ በጣልቃ ገብነትና በስለላ ተግባር መዋቅር ዘርግተው በፈለጉት መጠን ኢትዮጵያን ማዳከም ህልማቸው ስለነበር ለኢትዮጵያ ቁርጥ ቀን ልጅ የሆነውን የአማራ ህዝብ በመፈለግ በኩል ብዙ ባዝነዋል። አማራ ቅስሙ ተሰብሮ የሚወድቅልን ከሆነ የምስራቅ አፍሪካ ጉዳያችንን ማንሳትና መጣል እንችላለን ብለው የሚያስቡ የነጭ ቀንቀኖች ናቸው። በዚህም የተነሳ አማራን ለማዳከም ባሰቡት መጠን አያሌ ዘመናትን ጥረው በእነዚህ ባሳለፍናቸው 4 ዓመታት ጊዜ ውስጥ የተሳካላቸው ይመስላል። ጠባብ ብሔረተኞች ከወዳሞችና ከቅጥረኞች ጋር በማበር አንጃና ባንዳን ተጠቅመው አማራን ጎድተዋል፣ ኢትዮጵያንም አዳክመዋል። ለኢትዮጵያ ብሎ ሽንጡን ገትሮ የሚሟገተው ኢህአፓም ቢሆን በጥምር ጠላቶቹ አይከፍሉ መከራን ከፍሎ ከዚህ ደርሷል። ነጮቹ የዘመናት ህልማቸው አፍሪካን ማዳከምና አቅም ማሳጣት ነበርና ብዙ ጊዜ ለፍተው ላቅ ያለ ትርፍን አግኝተውበታል። ጽንፈኛና ጠባቦች ርካሽ ምሁራንን ተገን አድርገው የአገር ፍቅር አልባ መንጋዎች ያልፈጸሙት በደል አለ ለማለት ይከብዳል። እንደተባለውም ኢያፓና ሌሎች አገር ወዳድ ዜጎች የአገር በቀሉንና የውጭ ጠላቶች ተቋቁመው ኢትዮጵያን ለማሰንበት የቻሉበት ጉዳይ እናታቸው ስለሆነች ብቻ እንጂ ሌላ ጉዳይ ኖሯቸው አይደለም። ኢያፓ ከንቆቆ የመረረ መከራ እየተጎነጨ ታግሎ ያታገለውም ይህን ሀቅ በመረዳቱ ነው። ነገሮችን በቅን መንፈስ ለሚያይ ዜጋ ሁሉ የኢያፓ የተጋድሎ ታሪክ ረቂቅና ጥልቅ ህዝባዊ ምስጢር ያለው ድርጅት መሆኑን ሊረዳ ይችላል። ዛሬ እና አብይ አህመድ በእልህ ተነስተው አገርን የፈራረሰ ቤት ለማድረግ የማይነቀንቁት ምሰሶ የለም። የሚሰሩት ከሚናገሩት ጋር እየተጣረሰ ራቆት ባያስቀራቸው ኖሮ በእልህ የያዙት አገር በእልህ በጠፋ ነበር። ነገር ግን መያዣና መጨበጫ አሳጥቶ ግራ እያጋባ ወደ መቃብር እስኪወስዳቸው ድረስ ጥርሳቸውን አሹለው ህዝብን መንከስ ይዘዋል። በአማራ መጋዣዎችና በኦሮሞ አጋሶች ተፈናጥጦ ከዚህ የደረሰው ብልጽግና የትግራይ በቅሎዎች ቢሰግሩለት ኖሮ አብይ አህመድ የሚባል ጋላቢ ከዚህ የባሰ የት ይደርስ እንደነበር ማሰብ አያዳግትም። የባዕዴን አጋሶች ለሚመጣው አገረገዥ ሁሉ እየሰገሩ የአማራን ህዝብ መርገጥ ከጀመሩ ወዲህ የለየላቸው የጨው በቅሎች ለመሆናቸው ብዙ ማሳያዎች አሉ። ለ30 አመታት ይዘውት የቆዩት ሎሌነት ስር እየሰደደ መጥቶ ለአብይ አህመድ ዋና ግራጣቢ ለመሆን የበቁበት የኃጢአት ስራም አንደኛው መገለጫቸው ሆኗል። አብይ አህመድ ግዜ እየተበቀ የግፍቃውን ለመጫን ሲፈልግ መጋዣ ያደርጋቸዋል። ይሄም አልበቃው ሲል ደግሞ አልመቹት ያሉትን ባለስልጣናት ለማጥፋት ዘመቻ ሲወጣ ተቀምጦም ይሄድባቸው በቅሎች ይሆኑለታል። ይህ እንግዲህ ሌላኛው የባዕዳኖች የረከሰ ተግባር ሆኖ ለታሪክ እንዲስማማ ተደርጎ ተጽፎ ተቀምጧል። ሰዎቹ እርኩሶች ከመሆናቸው የተነሳ ተግባራቸው ፍጻሜውን እስኪያገኝ ድረስ ኃጢያትን በግፍ እያጠራቀሙ ይገኛሉ። የአማራን ማንነት ሽጠው ትርፍ ፍለጋ ሲባዝኑ ከቆዩ በኋላ ባዶነታቸውን አትርፈው የቀሩ ቅሌታሞች መሆናቸውን የባህር ዳር ከተማ ህዝብ አውርቶ ጨርሷል። በክልሉ አንጡራ ሀብት ላይ በቀጥታም ሆነ በተዘዋዋሪ አዛዥ ናዛዥ የሆኑት እነ ቀጀላ መርዳሳ ፍጥጥ ያለ ስርነቀል ዝርፊያ ያካሄዱበት መሆኑን ያገር መነጋገሪያ ሆኖ ቆይቷል። መቼም የባዕዴን ነገር ተጽፎም ሆነ ተወርቶ የሚያልቅ ጉዳይ አይደለም። ከ30 አመታት በላይ የአማራ ህዝብ በተደራጀ የብሔር ጥቃት ፍዳውን ሲያይ ከአማራ ጠላቶች ጎን ተሰልፎ እጁን በደም እየታጠበ ማዕድ ሲቆርስ የኖረ ከሃዲ ቡድን ነው። ማንነቱን ሳይቀር ለገበያ ካወጡ በኋላ ቅርሱንም ቢሆን ከማዘረፍ ወደ ኋላ ያላሉ የቀራጭ ሎሌዎች ናቸው። ገብቷቸው ሳይሆን ሳይገባቸው ህዝባቸውን የካዱ ደንቆሮች መሆናቸውን ለጓዶቻቸው ቢነገርም የባሰባቸው እኩዮች ስለሆኑ ነገሩን ከጉዳይ ማልጻፉት። የአማራ ህዝብ በደሙ ያቆየውን ታሪካዊ ክብር በዘፈቀደ ያወጡ እንደ ሸቀጥ ሲቸረቸሩ ደግሞ ከሁሉም በላይ ርር ድብን ያደርጋሉ። ይህን ሁሉ ግፍ ሲፈጽሙ ውለው ባደሩበት ማግስት መቃብራቸው እዚያው አማራ ምድር ላይ እንደሚሆን እንኳ ሊረዱት አልፈቀዱም። የአማራ ህዝብ ከተከፈተበት ጦርነት በተጨማሪ ረሃቡን ተቋቁሞ በሚከፍላቸው ግብር የሚገዙት ዘመናዊ ቤትና መኪና ከሞት ያስጥላቸው ይመስል አማራን ረስተዋል። እንደምንም ብለው ቢያስታውሱትም እንኳ ሲሞቱ ነጠላ የሚዘቀዘቅላቸው ያ ህዝብ እንደሆነ ቀድመው ማሰላሰል አልቻሉም። ያ መከረኛ ህዝብ ጋር እልህ ገብተው ያመጻ በትራቸውን ያሳርፉበት ይዘዋል። ውድ ፍኖተዎች፣ ብልጽግና የሚሉት ያላቅሙ የጎረመሰ የትዕቢተኞች ቡድን ከመጣ ወዲህ ባዕዴን የሚሉት ይኸው የሰገጤዎች ጥርቅም ጭራሹኑ የባሰበት አረመኔ ሆኗል። ቤተ ክርስቲያናትን መሳም ትተው ለወያኔ ወድቀው እየሰገዱ መስጊድንና ገዳማትን ሲያስደፍሩ የኖሩ የማፈሪያ ስብስቦች እንደነበሩ እናስታውሳለን። ሲፈጠሩ ጀምሮ እምነት የሚባል ነገር ያልተፈጠረባቸው በመሆኑ የክህደት ተግባራቸውን አስፋፍተው አገር ለማጥበብ አጥብቀው የሚሰሩ ጉግማን ጉጎች ሆነዋል። ህዝብን እርግፍ አርገው ትተው ህብረታቸውን ከዲያብሎስ ጋር ካደረጉ ጀምሮ አንስቶ እስካሁን ድረስ ታሪክ ይቅር የማይለውን በደል በዚያ ህዝብ ላይ ፈጽመዋል። ቀን ህሊና በሌላቸው መርዘኛ የህወሓት ጊንጦች የተነደፉት በድኖች ደም የጎረሰውን የሴራ ፖለቲካ በአማራ ህዝብ ፊት ሲተፉ ኖረው ነውረኛነታቸውን አስመስክረዋል። የአካባቢያቸውን ህዝብ ኢኮኖሚ አናግተው ቅርስና ታሪኩ እንዲጠፋ በማድረጉ በኩል ከፍተኛውን የባንዳነት ሚና የተጫወቱትም ከዚሁ በሽታቸው የተነሳ መሆኑን መገንዘብ ይቻላል። በዶክተር ይልቃል ከፋለ ተብየው የሚመራው የዘገምተኛዎች ስብስብ ከደማቸው ጋር የተዋሃደው የባንዳነት በሽታ ከልክ አልፎ ገደል ሊከታቸው እንደሚችል የሚያውቁት አይመስልም። የአማራ ህዝብ ጎላ ያለውን የታሪክ ድርሻ መውሰዱ እየታወቀ የታሪክ ረሃብተኞች ታሪኩን ሲያጠለሹት ከርመው አሁን ደግሞ ሊዘርፉት ሲራወጡ በአዴኖቹ ከወዳቸው በቀር ሌላ ነገር ማየት አልቻሉም። ለዓለማዊ ንዋይ እንጂ ለንዋይ ቅድሳት ደንታ የሌላቸው የባህር ዳሮቹ ፓጋኒስት ላሊበላና ዋልድባ ገዳሞች ሲመዘበሩ ምንም አልመሰላቸውም። እንዲያውም ብዙዎቹ የባዕዴን ሰዎች ስልጣን ከመያዛቸው በፊት መምህራን እንደነበሩ ታሪካቸው ያስረዳል። ይሁን እንጂ እንደ መምህር ቀርቶ እንደ ተማሪ እንኳን ለማሰብ እድሉ ሳይኖራቸው እድሜያቸውን የገፉ ሰነፎች ሆነው ኖረዋል። ያ ህዝብ ልጅ አይውጣልህ የተባለ ይመስል የብሩህ አእምሮ ባለቤት የሆኑ እልፍ አላፍ ቆራጥ ልጆች እያሉት እነ ግርማ የሽጥላን የመሳሰሉ ከሃዲ መሐይምናን ሲላገጉበት ማየት የተለመደ ሆነ። ሰድበው ለሰዳቢ የሰጡት ኖረው በየሄደበት ሁሉ ክብሩን እንዲያጣ ለማድረግም ጊዜ አልወሰደባቸው። ከላይ ከፍ ብዬ ለመጥቀስ እንደሞከርኩት ተላላልነቱን ተጠቅመው ለጠላቶቹ አሳልፈው ከሰጡት በኋላ ጎዳና ላይ ያለውን ዜጋ ረስተው ለማራ ህዝብ ያለነው እኛ ነን ይላሉ። ዶሮን ሲያጣልሏት ነው ነገሩ። ከአንደኛው ክፍለ ዘመን ላይ ሆነን አጭበርባሪውና አሳዊ መሲሁ ከልክ አልፎ ጫፍ ነክቷል። ላይበስሉ ገንትረው የቀሩ የቋንጃ ስጋዎች ሸኔ ከሚባል ሽንፍላ ጋር ተቀላቅለው መግማት ጀምረዋል። እድሜ የተጫናቸው ዶክተር ፕሮፌሰሮች የጃጃ ምሯቸውን ከድሚያቸው ጋር ማስተካከል አቅቷቸው መለፋደድን ስራዬ ብለው ተያይዘውታል። ኢዜማ አብንና ኦፌኮ ውስጥ ያሉት እድሜ ጠገብ ባንዳዎች ባፍላ እድሜያቸው ሲጫወቱ ኖረው በስተማታ የመጣባቸውን ሽምግልና አክብረው መቀበልን ጠልተዋል። የሚናገሩት ነገር ሁሉ ወላጆቹ ያልቀጡት ባለጌ ልጅ ከሚናገረው ነገር ጋር ይመሳሰላል። የተማረ የሚከበርባት ኢትዮጵያ ሆና የኖረችውን ያክል ጥቂቶች በእውቀት ልቀናል የሚሉ ባዶዎች የሚቀሉባት አገር ለመሆን በቅታለች። ዶክተሩም ፕሮፌሰሩም ኢንጂነሩም ዋሾ ሆኗል። አያሌ ምሁራን ነን ባዮች እየወረዱ ሲመጡ ኢትዮጵያ ወደ ላይ መውጣት አቃታት። ህዝብ በጠራራ ፀሐይ እየታረደ ያዩ የተጎዳ ህዝብ የለም ብለው በምሁር አንደበት ሐቅን ሊያዳፍኑ ሲጥሩ ምሁራን እነርሱ ሳይሆኑ እውነተኛው ምሁር ያገሬ ገበሬ ሆኖ ተገኝቷል። በሐሰት ምሎ ከሚገዘተው ባዶ ምሁር ይልቅ በኢትዮጵያዊነቱ ሳፍ ሐቅን ይዞ የሚምለው ያገሬ ገበሬ ለኢትዮጵያ ቅርብ ነው። እነኚሁ ግዑዝ ምሁራን ተብዬዎች እንምራዋለን የሚሉት ህዝብ ማን እንደሆነ በቅጡ ከማያውቁት አረመኔ ገዢዎች ጎን እየተሰለፉ አገርን አጥፍተው ህዝብን ለመጉዳታቸው ይኸው ማሳያ ነው። መቼም ፈርዶብናልና እነርሱ የሌባ አይነ ደረቅ ሆነው እኛኑ መልሰው ልባችንን ያደርቁናል። በዚህም የተነሳ በእነርሱ ፋንታ እኛው እያፈርን ለመኖራችን አንድ ሁለት የሚያስብል ጉዳይ አልሆነም። አዲስ ጨርቅ ላይ እንዳረፈ ቆሻሻ ተጣብቀው አለቅ ያሉት እራፊ የብልጽግና ዘርማንዘሮች ማንነታችን ተፍቆ እስኪወድቅ ድረስ መንችከው ይገኛሉ። ማንነታችን ስር ከሰደደ ታሪክ ተመዞ የወጣ መሆኑን እያወቁ ቆርጠው ለመጣል ሲሉ እየመሸበት ከሄዳው እድሜያቸው ጋር ግብ ግብ ገጥመዋል። እድሜ ጠግበው በሰው እድሜ የሚኖሩት እነ መረራ ጉዲናዎች በአሁኑ ሰዓት የማይሰሩት ነገር የለም። የተሸከሙት ገለባ ዕውቀት አፈር ውስጥ ገብቶ እስኪበሰብስ ድረስ ሲሞቱ የሚገቡበትን ጉድጓድ እየቆፈሩ ለው ማደራቸውን ተያይዘውታል። ዋናው ነገር የተጠናከረ የህብረት ትግል እንዲኖር ጠብቆ መስራት አማራጭ የሌለው መፍትሄ መሆኑን መረዳት ነው። ውድ ፍኖተዎች እንዲሁም አድማጮች፣ ወደሽ ከተደፋሽ እንዳሉት አበው ወደው የተደፉትን የባዕድን ሰዎች ሲረገጡ ደስተኛ ሆነው ሳለ ሳይወድ በግድ የሚረገጠውን መከረኛ ህዝብ ግን በቅጡ ማየት ተስኗቸዋል። ወያኔዎች ያንን ህዝብ ቀኑን ሙሉ ፍዳውን ሲያሳዩት ውለው ማታ ወደ ቤቱ ሲሄድ ባዕድኖች መንገድ ላይ ጠብቀው ዳግም እንዳይነሳ አድርገው ሲቀጠቅጡት ያመሹ እንደነበር እናስታውሳለን። አሁንም የባሰ ነገር መጥቷል። አማራ ሆኖ መፈጠር እስከሚያሳፍር ድረስ ባገኙት አጋጣሚ ሁሉ ማሸማቀቅን ስራዬ ብለው ይዘዋል። በበረሃ እያሉ የሃፓስም ሲነሳ እየቃዡ የኖሩትን ያክል አሁን ደግሞ የፋኖስም ሲጠራ አእምሯቸው ስለሚታወክ ይመስላል ፍርሃት እየናጣቸው ይገኛሉ። ግፉ አጋንንት የሰፈረባቸው እነኚሁ እርኩስ መናፍስት አገርንና ህዝብን ጠልተው ባንዳነትን ማፍቀር ከጀመሩ ወዲህ አያሌ ዓመታትን አስቆጥረዋል። ኢህአፓም ሆነ ፋኖ በየትኛውም አይነት ስሌት ቢታሰብ ከነርሱ ጋር ሊዛመዱ ቀርቶ ሊመሳሰሉ ስላልቻሉ አይናቸውን ላፈር እያላቸው ይገኛል። ኢህአፓን በጎዱት መጠን ፋኖንና ሌሎች አገር ወዳድ ዜጎችን እያስመቱ የህዝብን ትግል ያዳፈኑትም ከዚሁ የመረረ ጥላቻ በመነሳት ነው። ከሁሉም በላይ የሚገርመው ደግሞ በንጹሃን ዜጋ ደም እየታጠቡ ሳለ እኛ ጲላጦስ ነን ለማለት ማሰባቸው ነው። ባዲኖች ከደሙ ንጹህ ከሆኑ ንጹህ ያልሆኑት እነማን እንደሆኑ ቁጭ ብለው ቢያስረዱን ኖሮ ቆመንና ክብረን እናዳምጣቸው ነበር። ነገር ግን ዜጋን አሳልፈው እየሰጡ ሲያሳርዱ የኖሩ ይሁዳዎች ናቸውና አክብረን ማዳመጡን ትተን የደመሬቱን እያስታወስ እንኖራለን። አይተንና ሰምተን ለታሪክ ካስቀመጥነው አሳዛኝ ክስተት በተጨማሪ በኢትዮጵያ ታሪክ ታይቶ ማያቅ ሌላ አስከፊ በደል እያስተዋል ህሊናችን ረፍታቷል። ጅብ በቀደደው ውሻ ይገባል እንዲሉ የአማራ ህዝብ ወደ ሰፊነት ወሰን ባጣ መጠን ወንዝ ተሻግሮ የመጣ የጅብ መንጋ ሲጫወትበት ኖሯል። በወደ ሰፊው የአማራ ህዝብ ውስጥ የተፈለፈለው አእምሮ ጠባቡ ሆዳም አማራም ለአካባቢው ህዝብ ስቃይ የበኩሉን ድርሻ ተወጥቷል። እነ ደመቀ መኮንንን የመሰሉ ሶሎጎች የትናንቱ አልበቃ ብሎ ዛሬም አዲሶቹን የተራቡ ጅቦች እየመሩ ቅጥር ግቢ ለማስደፈር የበቁ ሴት ውሻዎች ሆነዋል። ጠባቦች የጅብ መንጋቸውን ፈልፍለው አገር ማተራመስ ከጀመሩ ወዲህ ኢትዮጵያ ሰላም እያደረች እንዳልሆነ የሚያቅ ያቀዋልና በዚህ ላይ ብዙ ማለትን አይጠይቅም። በአራቱም የአገሪቱ ማዕዘናት ያገዛዙን ብድና ስር ሰዶ መፈናፈኛ ከማሳጣቱም በላይ በህይወት መቆየቱን ነገር እያጨለመው መጥቷል። ንጹሃን እየታገቱ ወንጀለኞች ጮቤ የሚረግጡባት ምድር መሆኗ ሳይንስ ፖለቲካዊ ሸፍጥን እየሰሩ ህዝብን ከህዝብ ጋር ማባለቱን የሙጥኝ ብለዋል። አማራን ከትግሬ ጋር አባልተው ሳይጨርሱ አማራንና ኦሮሞን ደግሞ በሸኔ በኩል ማናከስን ይዘዋል። አረጉየው ግፋቸው ሳያበቃ አዲስ ግፍ እየጨመሩ በስስት ያለችውን አገር መድረሻ ሊያሳጧት ይጥራሉ። አሁን ደግሞ አዲስ የወንጀል መረብ ዘርግተው የጋራ ጠላታችን ነው በሚሉት ፋኖ ላይ ሸምቆቋቸውን ለማጥበቅ ላይታች ይራወጣሉ። በአዴን ፋኖ ካልጠፋለት በአማራ ህዝብ ላይ እየተጀነነ እንደማይኖር ጠንቅቆ ያውቃል። ወያኔ በበኩሉ የመስፋፋት አባዜው በፋኖ አማካኝነት ባጭር መቅረቱን ሲረዳ የማይፈታ የጎም ቋጠሮ ይዞ ጊዜ የሚጠብቅ ቡድን ሆኗል። የብልጽግና ጉዳይ ሲነሳ ደግሞ ከሁለቱም ለየት ያለ አቋም ይዞ ተነስቷል። የብልጽግና ወሪዎች ኦነግ ሸኔን በኦሮሞ ልዩ ኃይል ውስጥ በህቡ ሲያደራጁ የቆዩበት ጉዳይ ምስጢር ቢሆንም ወቅቱን ጠብቆ ይፋ ለመሆን በቅቷል። በዚህም መነሻ ምክንያት ደግሞ ከወያኔና ከአማራ ኃይሎች ጥቃት ይታደገኛል በሚል መንፈስ እንደሆነ ነገሮችን መመርመር ለሚችል ሁሉ ግልጽ ነው። አስቂኝ በሆነ የድርድር ድራማ ምክንያት ከወያኔ ጋር ያለው እሰጥ አቀባ ረገብ ያለሚመስላቸው ተበራክተዋል። ተውኔቱ ያልገባቸው እነኚሁ ዜጎቻችን ሰላም ያገኛል ቢመስላቸውም ብዙዎች የአብይ አህመድና የግብረበላዎቹ ቲያትር እንደሆነ በሚገባ ይረዱታል። አብይ አህመድ በተፈጥሮው ለተንኮል ቅርብ የሆነ ሰው የመሆኑን ያክል መልካም ነገር የራቀው አረመኔ ፍጡር እንደሆነ ብዙዎች ይናገራሉ። በተደጋጋሚ ለመጥቀስ እንደሞከርኩት ርህራሄ አልባ የሆነውን የሸፍጣ ጻብ በማመንጨት በኩል አብይ አህመድ አሊን የሚቀድመው የለም። ቂም በቀል የግል ሀብቱ የሆኑትን ይህ ሰው ወታደራዊ ስነ ምግባር ያላነጸውና ፈሪሃ እግዚአብሔር በውስጡ የሌለው ግብዝ መሆኑንም ከሞላ ጎደል መገንዘብ ይቻላል። በአጠቃላይ ፍርሃትና አላዋቂነት ነግሰውበት ግብዝነትን ዘውድ ካደረገ ወዲህ ኢትዮጵያን ተጭኖ ለማሰቃየት የተፈጠረ እርጉም ሰው ነው። እናት አገሩን ሊያጠፋ ሲነሳ ወላጅናቱ ኢትዮጵያዊት መሆናቸውን ላፍታም ቢሆን የሚያስታውስ አይመስልም። ወጣም ወረደ ኮሎኔል አብይ አህመድ ዋነኛ የኢትዮጵያ ጠላት መሆኑን ማንኛውም ኢትዮጵያዊ ዜጋ የሆነ ሁሉ ከነገ ይልቅ ዛሬ ላይ ማወቅ ተገቢው ነው ባይ ነኝ። ምክንያቱም ወቅት አልፎ ከመሸ በኋላ ወሬ ማዛመቱ እርባና የለውምና። በሌላ በኩል በአዴን ተብየው ሆዳም የአማራን ደራሴ ከወያኔ ጋር ተባብሮ ሲፈጸመው የኖረውን የአሮጌ ግፍ አንቀጽ ዘግቶ ከኦህዴድ አርዮሶች ጋር አዲስ የመከራ ምዕራፉን ከፍቷል። ከአማራ ጠላቶች ጋር እየተሞዳሞደ የአማራን ሕዝብ ክብር ሲያቆሽሽ የኖረው በአዴን ታጥቦ አይጠሬ መሆኑን በቅጡ መገንዘብ ይጠይቃል። كتلوبت كالو أسافاري تقبارم مرداد إتشالاد شاني بأوروميا مدر يا عماران جمسي تتا بعدينوش بحر دار لا يوسكي يتغاتو سكرو سيتا فويادرالو يا أوروميا ليو هايل تبييو كأونك شانيغار يتمسات ترى يا عماران الناتو چناه سغانات بغف سيارد يا عمارا بلسغن نواش بانسارو ميستو چاكشوناك فويادرالو أوروميا مدر لا يا عمارا هزكار جمع متات بوهالا ترويا غنيو هابتو تزرفو راك وطن سيكار بعدينوش لبيت سبو چاكشو وداغا ያለውን የፋሽን ልብስ እየመረጡ ይገዙላቸዋል። ወሎ ደጋማው ክፍል በዶማ እየጫረ ከመያገኛ ተህሉ ግማሹን እየሸጠ ግብር ሲከፍላቸው ባዲኖች ግን ለዚህ ህዝብ ንጹህ የቦኖ ውሃ የነፈጉ ጨካኞች ናቸው። ላስታና ገዳን ወረዳዎችን ጨምሮ ራያንና ሰቆጣን የህወሓት ገሪሳ ሲወረው ባዲኖች ለየቤተሰቦቻቸው የውባ መከላከያ አጎበር ይገዙ እንደነበረ ውሎና ዳራቸውን የሚቃኝ ወዳጅ ነግሮኛል። ይሄም አልበቃ ብሎ ወያኔ በዚያ ህዝብ ላይ የሞት መርስ ያርከፈከፍ ባዲኖች ለጭንገረዶቻቸው ሳይቀር የጸረወባ መከላከያ መድኃኒት ያስረጩ የኖሩ ሰዎች ናቸው። እነኚህን ባህር ዳር ከተማ ላይ ገምተው የጠነቡትን ቆሻሾች ጠራርጎ መጣል ያማራ ህዝብ ግዴታ እና ግዴታ መሆኑን ማንኛውም አማራ ማወቅ ይኖርበታል። ምክንያቱም በአደን ማለት የመጨረሻው ጥግ የደረሰ የባለጌዎችና የወራዶች ስብስብ ነውና ባለጌ ደግሞ ዘወትር ከብልግና ስራው ፈቀቅ የማይል ነውረኛ ፍጡር ነው። ባዲኖች ለህዋት ያጎበድዱ የኖሩበትን ከፍተኛ ልምድ ይዘው አዲስ ለተቋቋመው የኦሮሞ ጠባብ ቡድን ማሸርገዱን ሲገፉበት ደግሞ ነውረኝነታቸው ይባስ ከልክ አልፎ ታየ። የኢትዮጵያ ህዝብ ጌትነቴን አስመሰክር ዘንድ ስርነቀል ለውጥ ያስፈልገኛል ብሎ ሲነሳ ስርነቀል ባርነትን ተሸክመ ቁጭ በል ይሉታል። እንመረዋለን የሚሉትን ህዝብ መምራት ይቅርና አንዳንዶቹ የባዕድን ሰዎች ቤተሰቦቻቸውን እንኳን በወጉ ማስተዳደር አቅቷቸው ለፍቺ ሲደረጉ ማስተውለናል። ባርነትን ወደው አርበኝነትን የጠሉበት ምክንያት ህልዲና ቢስነታቸው እንደሆነ ሁሉም ያውቃል። ለወዳቸው አድረው ግዞተኛ የሆኑት እነኚሁ የባዕድን ሰዎች ከብርሃን ይልቅ ጨለማን መርጠው መደነባበር ከጀመሩ ወዲህ አማራ ኑሮው አላማረም። ምስራቅና ምዕራብ ወለጋን ጨምሮ ሆሮ ጉድሩና ቄለም ወለጋ ዞኖች ላይ በግፍ ሲጨፈጨፍ ባዕድኖች ሽመልስ አብዲሳን አምላኪ ሆነዋል። የግዞተኝነት እንጂ የነጻነት ታሪክ የሌላቸው የአማራ ድፍን ደንቆሮች ያደነች አበበን ጫማ ማጠብ እስኪቀራቸውም ድረስ የማይሆኑት ነገር የለም። ወያኔ የአማራን ህዝብ ታሪክ እየበረዘ መሬቱን ሲቀማ ጆሮ ዳባ ያሉ ርካሽ የአማራ ሞራልና ሆዳም ካድሬዎች ባዴንን ተገና አድርገው አያሌ ግፍ ፈጽመዋል። የአማራ ሆዳሞች የህዝባቸው ታሪክ እንዲበረዝና ማንነቱን እንዲከለስ ባህር ዳር ገበያ ላይ ያልዋሉበት ቀን አልነበረም። ካንዱ የተረገመሹም ወደ ሌላኛው አረመኔ ገዥ በሰነድ ገቢ የሆኑ የህዝባቸውን መከራ ሲያስቆርጡ የኖሩበት አመታትም ቀላል አይደለም። የባዕድን ነገር ተወርቶ ከመያልቀው ይልቅ ተርፎ የሚያድረው ጉድ ስለሚበዛ በይደር ማቆየቱ ሳይሻል አይቀርም። ከዚያ በፊት ግን ጠቅለል አድርጎ ለማየት ቢፈልግ ባዕድን ማለት ታጥቦ የማይጠራ የአማራ ህዝብ ጭንቀት ነው ማለት ይቻላል። የአማራ ህዝብ እንደ አማራ ተደራጅቶ እንደ አማራ እንዳይከላከል ሽባ ያደረጉበት ተግባራቸው ከአማራ ህዝብ ጋር እንዲኖሩ እድል አልሰጣቸውም። በብሔር ተደራጅተው በብሔር እያጠቁት እያዩ መልሰው እሱኑ ብሔረተኛ ብለው ሲከሱት ይሰማሉ። በገዛ ዳቦዬ እንዲሉ የገዛ ማንነቱን በገዛ ቀጥረኛ ልጆቹ ለማጣት ሲደርስ በአማራ ህዝብ ላይ የተፈጸመውና እየተፈጸመ ያለው ግፍ በማንም ላይ ደርሶ የማያውቅ መሆኑን በርግጠኝነት መናገር ይቻላል። የአማራ ህዝብ ይሄን ብል የበላውን ራፊ ቡድን እስከመቼ ተሸክሞ እንደሚኖር ባይታወቅም ይዘው ሲደርስ ግን እንደ አሮጌ አቡጀዲ በጣጥቆ እንደሚጥለው ጥርጥር የለውም። ውድ ፍኖታዎች እንዲሁም አድማጮች የወዴት ሹማምንት የዋና አጋፋሪነቱን ቦታ ተረክበው ለአመታት ሲለቃቀሙት የኖሩትን ፍርፋሪ አሁን በማናለብኝነት ማግበስበስ ይዘዋል። ከዚህ ባለፈ ግን የሲዳማና የሌሎች ክልሎች መሳፍንት የኦሮሞማ የግፍ ሸቀጣ ሸቀጥ ተጭኖባቸው የሚነዱ አህያዎች ከመሆን አልዘለሉም። አገርንና ህዝብን እያስጨረሱ የራሳቸውን ኑሮ ለማደላደል ሲሉ ኢትዮጵያንና ህዝቧን እርግፍ አርገው ትተዋል። እነኚህ ባለስልጣናት ተብዬዎች ደግሞ በአህያ ቢሰየሙ የሚያንስባቸው እንጂ የሚበዛባቸው አይደለም። ምክንያቱም የአህያ ባል ሆነው ከጅብ አላስጣሉምና ነው። ከዚህ ባለፈ ሌላ አገላለጽ አይጠፋም። ባዴንን በተመለከተ ከፍብዬ የተጠቀስኩት መግለጫ ስላለ እሱን በዚህ አላካተተውም። ደህዴን ሙሉ በሙሉና ኦህዴድ በከፊል ሆነው ምስለኔዎች የሚጭኗቸው በቅሎች ስለመሆናቸው ብዙ አመታትን አይተን አረጋግጠናል። ለግልቢያም ሆነ ለጭነት ጉልበታቸው ይበረታ ሆኖ ሰለቸኝን ማውቁ አገልጋይ እንስሳዎች ስለመሆናቸው እግረ መንገዱን ለመረዳት ያስችላል። በቃ በአገር ጉዳይ ያላቸው ሚና ይሄ ብቻ ነው። የሚቀርብላቸው ግርዳይ ጥፋንጂ የብዙዋን እናት የሆነችው ኢትዮጵያ ወዴትም ትሄድ ወዴት የሚጨንቃቸው ነገር የለም። እነርሱ እንደው አገር እንደ ዘበት ታሪክ እንደ ኩበት ሆኖባቸዋል። ወያኔ በየበረሃው የገበሬ ልጆችን እንደ ዶሮ እያነቀ ሲጨርስ፣ ከሲሙራን ተብዬዎች ደግሞ በየከተማው የፈጸሙት ወንጀል በህዝብ ልብ ተጽፎ ተቀምጧል። ከህዝብና ከአገር ይልቅ ለግላዊ ስልጣን ሲስገበገቡ ለአምሳ ዓመታት ጥቂት የጎደለውን ጊዜ ያክል ኢትዮጵያን አድምተው ህዝብን አቁስለዋል። ይህም ታሪክ ይቅር የማይለው ወንጀል ነውና የኢትዮጵያ እናቶች እንባ ሳይቀር የሰማዕታት ደምና አጥንት ይፋረዳቸዋል። ህዝብ እንደ ቅጠል እየረገፈ እና አገር እየጠፋች የራሳቸውን ህይወት የሚያደላድሉ ወንጀለኛ ሹማምንትን አቅፈንና ደግፈን በመያዛችን ደግሞ በሌላ በኩል ለኢትዮጵያ መውደቅ ሰፊውን ድርሻ ወስደናል። ወንጀለኞችን አቅፈንና ደግፈን በያዝነው መጠን ልንሸከመው የማንችለውን የመከራ ጓዝ ጭነውብን እየተንገዳገድን እንገኛለን። ከጥጋባቸው የተነሳ ገፍትረው ሊጥሉን ሲጣጣሩ ደግሞ ድረሱልን የምንላቸው አካላት እንደ ሰማይ የራቁብን መሆኑንም ልብ እያልነው መተናል። የአገር ፍቅር ሰራዊት ፍዳውን እያየ ሽፍታ ባቋራጭ በለስ ሲቀናው የኢትዮጵያ ነገር እንቆቅልሽ እየሆነ መጣ። ደም አፍሶ የሚጋት ወንበዴ በመላው አገሪቱ ተሰራይቶ እንደ ልቡ ማተራመስ ሲጀምር ኢትዮጵያ ሀገራችን የቁልቁለት መንገዷን ማፋጠን ጀምራለች። በአብይ አህመድ መሪነት ቁልቁል መምዘግዘግ ስትጀምር የማትተርፍ መሆኗን ጥቂቶች ሲጽፉ፣ በርከት ያሉ ደግሞ ደጋግመው አሳስበዋል። ዞሮ ዞሮ ኢትዮጵያ ሀገራችን ስር ነቀል የሆነ ግፍ እየተሰራባት ከዚህ መድረሷን የማይገባቸው ዜጎች ቢኖሩም ሐቁ ግን ይሄው ነው። ራቡና ጦርነቱ ደም መፋሰሱና የህዝቦች ዋስትና እጦት ካምባገነኑ የአብይ አህመድ አገዛዝ ጋር ተደማምሮ ኢትዮጵያ ችግር ላይ የወደቀች መሆኗን የማይረዳ ዜጋ ካለ በብዙ መታለሉን ሊያውቀው ይገባል። ኢትዮጵያ በመፍረስና ባለመፍረስ መካከል ሆና ትገኛለች። አብይ አህመድ በጤናው የትንቢት ንግስና ይዞ አልመጣም። አገር ኢትዮጵያ ራሳቸውን ማወቅ በተሳናቸው ዘገምተኞች እጅ ላይ ወድቃለች። ለሐጅ መሰብሰብ በማይችል አዛውንት ቀመስ ግለሰቦች አገሬ እየተሰቃየች መሆኗን ከዘወትር ተግባራቸው ላይ ጥቂቱን እየቆነጠርን ማየትም ችለናል። ይህም ብቻ አይደለም። የይስሙላ ዲግሪና ማስትሬት ይዘው ምን እናውራ እያሉ ህዝብን በማደናገር ላይ ካሉት ያገዛዙ ቅጥረኛ ጋዜጠኞችም ዘንድ ብዙ ነገሮችን ታዝበናል። አፍሪካ ምድር ጋዜጠኛ መሆን ትልቅ ፈተና እንደሆነ ማንም ይረዳዋል። ይሁን እንጂ ተገደው ሳይሆን ወደው ህሊናቸውን በሆድ እየቀየሩ በልተው የሚያድሩ ከርሳም ጋዜጠኞችም ምድሯን እንደሞሏት መካድ አይቻልም። እነኚህን የመሳሰሉ ተማርንባይ የህብረተሰብ ክፍሎች ደግሞ አምባገነንና ቀጥረኛ ምሁራንን በማጀብ በኩል አምሳያ አልተገኘላቸውም። አገርን ያክል ሀብት ለገበያ አቀረበው ገዢ የሚተባበቁት እነኚሁ የነጋዴ ማህበራት ገበያው ሳይቀናቸው በቀረ ቁጥር በዱቤ እየሰከሩ መንገል ላይ መስፋትን አዘውትረዋል። በደም የተገነባች አገር መሆኗን በነገርናቸው ጊዜማ የሚሆኑትን ላየ ሁሉ ሰዎቹ አንዳች ክፉ መንፈስ የለከፋቸው ይመስላሉ። ቀጀታቸው አይጣል ነው። ጽንፈኝነታቸውና ጠባብነታቸው ከእውቀታቸው ማነስ ጋር ተዳምሮ ህልዲና ቢስነታቸው ከልኩ ሲያልፍ ኢትዮጵያ በደም የተገዛች መሬት መሆኗ ሲነገራቸው የደም ጠብታ ፍለጋ ናላቸው ይዞራል። ድንቆርናቸው ይሁን ግብዝነታቸው ባይታወቅም ከሁለቱ ባንዱ ወይም በሁለቱ ምክንያት ጨርቃቸውን ጥለው ያበዱ መሆኑን ማረጋገጥ ይቻላል። እየፈሰሰ ያለው የገማ ማንነታቸው አገርንና ህዝብን ሲበክል መኖሩን የዛሬው ማንነታቸው የትናንቱን ጠቋሚ ለመሆን ችሏል። ወያኔ እንደበከተ በተረዱ ማግስት ደግሞ የረከሰ ህሊናቸውን በንስሐ ሳያጥቡ አሁንም ቢሆን ሸርተት ብለው ቦታቸውን ይዘዋል። ስር የሰደደ ሆዳደርነት ማለት እንግዲህ እንዲህ ነውና ከዚህ ይሰውረን እላለሁ። ሕይወት አሰፋ ነኝ። ቸር ክረሙልኝ።